ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ5ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 29 2017 ዓ ም ዝግጅታችን ጀመረ። ለፍልሰተኞች አስተማማኝና መደበኛ እንቅስቃሴ መንገዶች ሊስፋፉ እንደሚገባ ዓለም አቀፉ የፍልሰተኞች ድርጅት አስታወቀ።
Well, more people are being harmed, frankly, on this route than in any other route.
በአሁኑ ጊዜ በዓለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ። ይህም ብዙ ትኩረት እያገኘ አይደለም።
ዓለም አቀፉ የፍልሰተኞች ድርጅት ዋና ዲሬክተር ኤሚ ፓፕን ነው ቀደም ብለን የሰማናቸው። በአዲስ አበባ ለአሜሪካ ድምፅ ከተናገሩት ላይ የተቀነጨበ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ተካቷል። ጤና ይስጥልኝ፣ እንደምን አምሽታችኋል፣ እንደምን ዋላችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። የዛሬ መሰናዶ ቅንብር ከዋኙ ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን አሉላ ከበደ ነው። ማህበራዊ ድረገጾችን የምታቀናብርልን አበባየው ገበያው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። የስርጭታችን የመጀመሪያ መሰናዶ አጫጭር ዜናዎች ናቸው። እንግዶ ወልደ ይጠብቃችኋል።
እንደምን አመሻችሁ። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ በኤርትራ የሶስት ቀናት ጉብኝት ለማድረግ ዛሬ አስመራ ገብተዋል። ለፍልሰተኞች አስተማማኝና መደበኛ የእንቅስቃሴ መንገዶች ሊስፋፉ ይገባል ሲሉ የዓለም አቀፉ የፍልሰት ድርጅት አይኦኤም ዲሬክተር ተናገሩ። እንዲሁም እስራኤል ትናንት ምሽት ባደረሰችው የአየር ጥቃት በጋዛ ሰርጥ የሚገኙ ሁለት የተፈናቃይ መጠለያዎች መመታታቸውንና 18 ሲቪሎች መገደላቸውን የፍልስጤማውያኑ የጤና ባለሥልጣናት አስታወቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ በእንደ አውሮፓውያን አቆጣጠር 2022 ከሁለት ዓመታት በፊት ስልጣን ከያዙ ወዲህ ለሰባተኛ ጊዜ ኤርትራን ለመጎብኘት ዛሬ አስመራ ገብተዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሐሰን ሼክ መሐመድ የሶስት ቀናት ጉብኝት እንዲያደርጉ በኤርትራ መንግሥት መጋበዛቸውን አስታውቀዋል። ከውጭ ጉዳይ ሚኒስትራቸው አህመድ ሞዓሊም ፊቂ ጋር በመሆን አስመራ የገቡት ሐሰን ሼክ መሐመድ በኤርትራው ፕሬዚደንት ኢሳያስ አፈወርቂ በአስመራ አውሮፕላን ጣቢያ አቀባበል ተደርጎላቸዋል። ሁለቱ መሪዎች የሁለቱ ሀገራት ግንኙነት በሚጠናከርበት እንዲሁም በቀጠናዊና ዓለም አቀፍ ጉዳዮች ላይ ይወያያሉ ሲሉ የማነ ገብረ መስቀል በኤክስ ማህበራዊ መድረክ ላይ አመልክተዋል። ሐሰን ሼክ መሐመድ ባለፈው ሐምሌ ኤርትራን ጎብኝተው የነበረ ሲሆን ሁለቱ መሪዎች ታሪካዊ የሆነውን ግንኙነታቸውን በተመለከተ እንዲሁም በተለይም በፖለቲካዊ፣ የጸጥታ፣ ወታደራዊ፣ ኢኮኖሚያዊና ባህላዊ መስኮች ግንኙነታቸውን በሚያሳድጉበትና የሁለቱን አገራት ሕዝቦች ጥቅም በሚያስጠብቁባቸው ጉዳዮች ላይ ተወያይተዋል ሲሉ የኤርትራ ባለሥልጣናት በወቅቱ አስታውቀው ነበር። ኤርትራ በርካታ የሶማሊያ ወታደሮችን ያሰለጠነች ሲሆን በአሁኑ ወቅትም ከእግረኛ፣ ከአየር ኃይል እና ከባህር ኃይል የተውጣጡ የሶማሊያ ወታደሮችን በማሰልጠን ላይ ነች። ሐሰን ሼክ መሐመድ ወደ ኤርትራ ከማቅናታቸው በፊት በአሜሪካ የሰለጠኑ ልዩ ኃይሎች ምረቃ ላይ ተገኝተዋል። ከአፍሪካ ሕብረት ልዑክ የጸጥታ ጥበቃውን ለመረከብ ዝግጅት ላይ የምትገኘው ሶማሊያ ከተባበሩት አረብ ኤምሬትስ፣ ኤርትራ፣ ኢትዮጵያ፣ ጅቡቲና ኡጋንዳ እንዲሁም ከሌሎች ሀገራት የወታደራዊ ስልጠና እገዛ ማግኘቷ ይታወቃል። ለፍልሰተኞች አስተማማኝና መደበኛ የእንቅስቃሴ መንገዶች ሊስፋፉ ይገባል ሲሉ የዓለም አቀፉ የፍልሰት ድርጅት አይኦኤም ዲሬክተር ተናገሩ። ሰዎች በሕገ ወጥ አዘዋዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉም የዓለም አቀፉ የፍልሰት ድርጅት ዋና ዲሬክተር ኤሚ ፖፕ ተናግረዋል። ዋና ዲሬክተሯ በአዲስ አበባ ከአሜሪካ ድምፅ ዘጋቢ እስክንድር ፍሬር ጋር ባደረጉት ቃለ ምልልስ ከአፍሪካ ቀንድ ወደ ሳውዲ አረቢያ የሚዘረጋው የምስራቅ መስመር ከፍተኛው የፍልሰተኞች ጉዳት የሚደርስበት መሆኑንም ተናግረዋል። በመሆኑም አገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን መፍጠር ላይ እንዲያተኩሩ የማድረግ ግብ መያዙን ገልጸዋል። አድማጮች፣ ሙሉ ዘገባው በአብይ ርዕስ ይቀርባል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል በጋዛ እና በሊባኖስ ወታደራዊ ዘመቻዋን በቀጠለችበትና ለኢራን የሚሳኤል ጥቃት መልስ ለመስጠት ዝግጅት በማድረግ ላይ መሆኗ በሚነገርበት በዚህ ወቅት የአሜሪካው ፕሬዚደንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር ዛሬ ረቡዕ በስልክ እንደሚነጋገሩ ይጠበቃል። በሁለቱ ወገኖች መካከል ይደረጋል የተባለው የስልክ ውይይት ከእንደ አውሮፓውያን አቆጣጠር ነሐሴ 21 ወዲህ የመጀመሪያው ነው ተብሏል። እስራኤል በኢራን የኒውክሌር ጣቢያዎች ላይ ጥቃት ለመፈጸም ካሰበች ባይደን እንደማይደግፉ አስታውቀዋል። ይህ በእንዲህ እንዳለ እስራኤል ትናንት ምሽት ባደረሰችው የአየር ጥቃት በጋዛ ሰርጥ የሚገኙ ሁለት የተፈናቃይ መጠለያዎች መመታታቸውንና 18 ሲቪሎች መገደላቸውን የፍልስጤማውያኑ የጤና ባለሥልጣናት አስታውቀዋል። ጥቃቱ በማዕከላዊ ጋዛ ኑሴራት እና ቡሬጅ የተሰኙ የተፈናቃይ መጠለያዎችን እንዲሁም በሰሜን ጋዛ ደግሞ ጃባሊያ የተሰኘ መጠለያን መምታቱ ታውቋል። እስራኤል በበኩሏ ዛሬ እንዳስታወቀችው በአየር እና በምድር ጋዛ ውስጥ ያደረሰችው ጥቃት የሐማስ ታጣቂዎችን ኢላማ ያደረገ ነው። በተመድ የፍልስጤማውያን ስደተኞች ቢሮ ኃላፊ የሆኑት ፊሊፒ ላዛሪኒ በኤክስ ማኅበራዊ መድረክ ላይ እንዳስታወቁት 400,000 የሚሆኑ ሰዎች በሰሜን ጋዛ መንቀሳቀስ እንዳይችሉ ሆነዋል። መሰረታዊ አቅርቦቶች በመሟጠጣቸው ረሃብ እየተስፋፋ መጥቷል ሲሉ ማክለዋል። በጋዛ የትኛውም ስፍራ ከአደጋ ነጻ ለመሆኑን ስለሚያውቁ ፍልስጤማውያኑ ካሉበት ለቀው እንዲወጡ የሚተላለፈውን ትዕዛዝ በመቀበል አቁመዋል ሲሉም አክለዋል ላዛሪና። እስራኤል በተጨማሪም ዛሬ ረቡዕ በደቡብ ሊባኖስ በሄዝቦላ ሚሊሻዎች ላይ በአየርና በምድር ጥቃት መፈጸሟ ታውቋል። ሰራዊታቸው ከሳምንት በፊት የተገደለውን የሄዝቦላ መሪ ሐሰን ናስራላን ሊተካ የታሰበውን ግለሰብ መግደሉን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ትናንት ማክሰኞ አስታውቀዋል። በመጨረሻም በአሜሪካ ደቡባዊ ምስራቅ ክፍል የምትገኘውን የፍሎሪዳ ግዛት ሚልተን በሚል የተሰየመ አደገኛ አውሎ ንፋስ የቀላቀለ ዝናብ ሊመታት የተቃረበ መሆኑ ተነግሯል። ለሕይወትም አደገኛ እንደሆነ የተነገረው አውሎ ንፋስ ዛሬ ምሽት ወይም ነገ ሐሙስ ማለዳ የፍሎሪዳ ማዕከላዊ ምዕራብ ባህር ዳርቻን ይመታል ብለው እንደሚጠብቁ የአየር ትንበያ ባለሙያዎች ተናግረዋል። ትናንት ማክሰኞ ፍጥነቱ በሰዓት 260 ኪሎ ሜትር እንደሆነ የተመዘገበው ነፋስ የውቅያኖሱን ውሃ ወደ መሬት ስለሚገፋው የጎርፍ መጥለቅለቅ አደጋ ስጋት ፈጥሯል። 3.3 ሚሊዮን ሕዝብ የሚኖርባትን ታምፓ ቤይን ከተማን ጨምሮ ማዕከላዊ ምዕራብ ፍሎሪዳን ይመታል የተባለው አውሎ ንፋስ ከ3 እስከ 4.5 ሜትር ከፍታ ያለው ውሃ ሊፈጥር እንደሚችል ተገምቷል። ከተማይቱ በአውሎ ንፋስ ስትመታ ከእንደ አውሮፓውያን አቆጣጠር 1921 ወዲህ ለመጀመሪያ ጊዜ ነው ተብሏል። በምዕራብ ፍሎሪዳ 500 ኪሎ ሜትር ርዝመት በሚሸፍነው ባህር ዳርቻ ከዛሬ ጀምሮ ዝናብ የቀላቀለ አውሎ ንፋስ እንደሚኖር ማስጠንቀቂያ ተላልፏል። በአስገዳጅነትም ይሁን በፈቃደኝነት ሰዎች ቤታቸውን ጥለው እንዲወጡ በመጠየቁ መንገዶች በተጓዦች ሲጨናነቁ በርካታ ነዳጅ ማደያዎችም ነዳጃቸውን በመጨረሳቸው እጥረት ተፈጥሯል። የምሽቱ ዜና በዚሁ ይጠቃልላል። ለቀሪ ክፍለ ጊዜ ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ቆየት ብለው ከሚቀርቡላችሁ ዝግጅቶች መካከል የህዳሴ ግድብ ግንባታና ሙሌት በአመዛኙ መጠናቀቁን ተከትሎ ስር የሰደደ የኤሌክትሪክ ኃይል ምንጭ እጥረት ላለባት አገር ተስፋ ይሆናል፣ ለአካባቢው አገሮች ደግሞ የኤሌክትሪክ ኃይል ማቅረብ ህልም እውን ሊያደርግ ይችላል የሚሉ አስተያየቶች ይሰማሉ። ተዛምዶ የሚነሱ ስጋቶችና ተጨባጭ ፈተናዎችስ? ከሁለት የውሃ ጉዳይና አንድ የዓለም አቀፍ ውሃ አያያዝ የሚዳኝበት ህግ አዋቂ ጋብዘን አወያይተናል። በሁለተኛው አጋማሽ ይቀርባል። በዝግጅቶቻችን ላይ አስተያየት ካላችሁ የድምፅ እንዲሁም የጽሑፍ መልእክት የምትተውበት ሌላ አማራጭ አለን። 202-205-9942 የዋትሳፕ መስመራችንን ተጠቀሙ። ዝግጅቶቻችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ደግሞ አት ቪኦኤ አማሪክ ላይ በቀጥታ እየተሰራጩ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። ሰዎች በህገ ወጥ አዘዋዋሪዎች አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም ሲሉ ዓለም አቀፉ ፍልሰተኞች ድርጅት ዋና ዲሬክተር ኤሚ ፓፕ ተናግረዋል። ዋና ዲሬክተሯ በአዲስ አበባ ከአሜሪካ ድምፅ ዘጋቢ እስክንድር ፍሬው ጋር ባደረጉት ቃለ ምልልስ ከአፍሪካ ቀንድ ወደ ሳውዲ አረቢያ የሚዘረጋው የምስራቅ መስመር ከፍተኛው የፍልሰተኞች ጉዳት የሚደርስበት መሆኑን ተናግረዋል። በመሆኑም አገራት ለፍልሰተኞች ሰላማዊና መደበኛ እንቅስቃሴዎች መንገዶችን መፍጠር ላይ እንደሚያተኩሩ የማድረግ ግብ መያዙን ገልጸዋል። ቃለ መጠይቁን መነሻ ያደረገው ኬኔዲ አባተ ተከታዩን ዘገባ ልኳል።
በአዲስ አበባ የተካሄደ ባለው የዓለም የፍልሰት ስምምነት የአፍሪካ ቀጣና ፈጻጸም ግምገማ ላይ የተገኙት የዓለም አቀፉ የፍልሰት ድርጅት በምህጻሩ IOM ዋና ዳይሬክተር ኤሚ ፖፕ ፍልሰተኞች ከአደጋ ተጠብቀው የሚንቀሳቀሱበት አማራጭ መስፋት እንዳለበት ተናግረዋል። ዋና ዳይሬክተሯ ከግምገማው ጉባኤ ጎን ለጎን ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በተለይ መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አድርገው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙ አመልክተዋል።
Well, more people are being harmed, frankly, on this route than in any other route that we now see in the world, which is
በአሁኑ ጊዜ በዓለም ላይ ካሉ መስመሮች ሁሉ በዚህ በምስራቃዊው መስመር ላይ ብዙ ሰዎች ይጎዳሉ። ይህም ብዙ ትኩረት እያገኘ አይደለም። ወደ ባህረ ሰላጤው ሀገራት ሲያቋርጡ በጀልባ መገልበጥ የብዙ ፍልሰተኞች ህይወት ያለፈበትን ዘገባ ሰሞኑን ሰምተናል። ይህ የሚያሳየው ነገር ቢኖር ሰዎች የሚንቀሳቀሱባቸውን አስተማማኝና መደበኛ መንገዶችን መፍጠር እንዳለብን ነው። ምክንያቱም በባህረ ሰላጤው ሀገራት ውስጥ ሰዎች ለመኖርና ለመስራት የሚችሉባቸው ብዙ ድሎች እንዳሉ እናውቃለን።
ባለፈው ሳምንት ማክሰኞ መስከረም 21 ቀን ማምሻውን ከየመን ወደ ጅቡቲ 320 ኢትዮጵያውያን ፍልሰተኞችን ኢመደበኛ በሆነ መንገድ ይዘው የተነሱ ሁለት ጀልባዎች የጅቡቲ ባህር ዳርቻ አካባቢ ሲደርሱ በደረሰ አደጋ 48 ፍልሰተኞች ህይወታቸው ሲያልፍ 75 ፍልሰተኞች ደግሞ የደረሱበት እንዳልታወቀና አካላቸውን የማፈላለጉ ስራ በነፍስ አድን ሰራተኞች እየተከናወነ እንደሚገኝ የኢትዮጵያ መንግስት መግለጹ ይታወቃል። በዚህ መስመር በህገወጥ ደላሎች አማካኝነት ለአደጋ አጋላጭ በሆነ መንገድ በሚደረግ የፍልሰተኞች ጉዞ ኢትዮጵያውያንን ጨምሮ በርካቶች ህይወታቸውን ሲያጡና ለጉዳት ሲዳረጉ መስማት የተለመደ ዜና ነው። የሰዎች ከቦታ ቦታ መንቀሳቀስ ለዓለም ኢኮኖሚና ሌሎች እድገቶች አስፈላጊና ጠቃሚ እንደሆነ የሚገልጹት የIOM ዋና ዳይሬክተር ኤሚ ፖፕ ነገር ግን በህገወጥ መንገድ የሚደረጉ ጉዞዎች ቆመው አገራት ለፍልሰተኞች ሰላማዊና መደበኛ የእንቅስቃሴ መንገዶችን እንዲፈጥሩ ለማስቻል ድርጅታቸው እየሰራ መሆኑን ያብራራሉ።
There should be no reason for people to have to move through a smuggler or through a trafficker, a route that will subject them to exploitation and often abuse.
ሰዎች ለብዝበዛና ለጥቃት በሚያጋልጣቸው በህገወጥ አዘዋዋሪ አማካኝነት የሚንቀሳቀሱበት ምንም ምክንያት ሊኖር አይገባም። ስለዚህ የዓለም የፍልሰት ስምምነት ትግበራን ወደፊት ለማራመድ ከአባል አገሮቻችን ጋር ተባብረን የምንሰራው የኢኮኖሚ እድሎች የት እንዳሉ በሚገባ በመመልከት ነው። አሁን ያሉትን የፍልሰተኞች የዝውውር መንገዶች ወደ መደበኛ እንዲዞሩ ለማመቻቸት ይህንኑ ለማጎልበትና መፍትሄ ለመስጠት ነው። አላማችን ሰዎች በመደበኛው መንገድ እንዲሄዱ ማድረግ ነው። ይህ ለፍልሰተኞችም ለመንግስታትም ጥሩ ነው።
ደህንነቱ የተጠበቀና መደበኛ የሆነ የፍልሰተኞች እንቅስቃሴን የማመቻቸት አላማ ያለው የዓለም የፍልሰት ስምምነት እንደ አውሮፓውያን አቆጣጠር በ2018 ነበር በአብዛኛው የተመድ አባል አገራት የተፈረመው። የስምምነቱ አፈጻጸም በአፍሪካ የሚገኝበት ደረጃ በአዲስ አበባ ዘንድሮ ለሁለተኛ ጊዜ እየተገመገመ ነው። በአፍሪካ 15 ሀገራት የተሻለ አፈጻጸም እንዳላቸውና ሁለቱ ደግሞ የአገራቸው ህግ አካል እንዳደረጉት የዓለም አቀፉ የፍልሰት ድርጅት ዋና ዳይሬክተር ኤሚ ፖፕ ተናግረዋል። በአዲስ አበባ ስካይላይት ሆቴል በነበረው የግምገማ ጉባኤ ላይ የተገኙት የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ ስምምነቱን ከአውሮፓውያኑ 2019 ጀምሮ እየተገበረች ነው ሲሉ ተናግረዋል። በኢመደበኛ ጉዞ ህይወታቸውን የሚያጡ ኢትዮጵያውያን ቁጥር በየጊዜው በመጨመር ላይ መሆኑ እያሳሰበው እንደሆነ የሚገልጸው የኢትዮጵያ መንግስት ከባህረ ሰላጤው አገራት ጋራ በመነጋገር በመደበኛ መንገድ ሰዎችን ለመላክ ጥረት እያደረገ መሆኑን በተደጋጋሚ ገልጿል። አዲሱ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ሰኞ መስከረም 27 ቀን 2017 ዓ.ም ምረት ባደረጉት ንግግር በተያዘው በጀት አመት ለ700,000 ኢትዮጵያውያን የውጭ ስራ ዕድል ለመፍጠር ታቅዷል ብለዋል። ግጭቶች፣ የአየር ንብረት ለውጥና የኢኮኖሚ ችግር ሰዎች ኢመደበኛ በሆነ መንገድ ከቦታ ቦታ እንዲዘዋወሩ በማድረግ ላይ መሆናቸውን የጠቀሱት የIOM ዋና ዳይሬክተር ኤሚ እነዚህን ችግሮች መቅረፍ ትኩረት ይሻል ይገባል ብለዋል። ከፍልሰት ጋር የተያያዙ ችግሮችን መቅረፍና ወደፊት መጓዝ ካስፈለገ የፍልሰት ጉዳይን የልማት ፖሊሲ አካል ማድረግ ወሳኝ ነው ሲሉም ዋና ዳይሬክተሯ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አክለው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ቀደም ብሎ ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስድናል። በምዕራብ ሐረርጌ ዞን በሚገኙት ጉባ ቆርቻና ሸነን ዱንጋ ወረዳዎች ማክሰኞ መስከረም 28 ቀን 2017 በጣለው ከባድ ዝናብ የተነሳ በተከሰተው የመሬት ናዳ 10 ሰዎች መሞታቸውን የወረዳዎቹ አስተባባሪዎች አስታውቀዋል። የጉባ ቆርቻ ወረዳ አስተዳዳሪ አቶ አደም አባስ ለአሜሪካ ድምጽ እንደተናገሩት መስከረም 28 ቀን 2017 ዓ.ም ተመረተ በጃርጀርተ ቀበሌ ውስጥ በተከሰተ የመሬት ናዳ ምክንያት 4 ሰዎች ሲሞቱ በሌላ ቀበሌ በተከሰተ አደጋ ደግሞ 1 ሰው ሞቷል። በተመሳሳይ በሸናን ዱንጋ ወረዳ በሌሊስቱ ቀበሌ በተመሳሳይ ቀን በተከሰተ ሌላ የመሬት ናዳ አደጋ የአምስት ሰዎች ሕይወት ማለፉን የወረዳው አስተዳዳሪ አቶ አዳም አባስ ገልጸዋል። የዚህን ጉዳይ ዝርዝር ደግሞ ፀሐይ ታስደምጠናለች።
በምዕራብ ሐረርጌ ዞን በሚገኙት ጉባ ቆርቻና ሸነን ዱንጋ ወረዳዎች የመሬት ናዳ አደጋ የደረሰው በተመሳሳይ ቀን ማለትም ማክሰኞ መስከረም 28 ቀን 2017 ዓ.ም ነው። በጉባ ቆርቻ ወረዳ በሚገኙ 2 ቀበሌዎች ውስጥ በደረሰው የመሬት ናዳ አደጋ የሰው ሕይወት ማለፉን የወረዳው አስተዳዳሪ አቶ መልካሙ ኤርቤሎ ለአሜሪካ ድምጽ ገልጸዋል።
ሶዳ ሳኒ ሰን በቃ ሸኪቀ ብንጉቱ ነሞኒ ችራከተ አንታስፋሜ ጅራ
በአካባቢው አሁንም ስጋት የሆኑ ቦታዎች ተለይተው ነዋሪዎችን ወደ አንድ ቦታ ሰብስበናል። የዛሬ ትኩረታችን ትናንት በተከሰተው አደጋም ሕይወታቸው ያለፉ ሰዎችን አስክሬን ማውጣት ነበረም። የአምስት ሰዎች አስክሬን ወጥቷል። 3 ሰዎች ደግሞ ጉዳት ደርሶባቸው ወደ ሕክምና ተቋም ተወስደዋል። በወረዳችን ካሉት 24 ቀበሎች ውስጥ 12ቱ ስጋት አለባቸው። እናም በተቻለ መጠን ቅድመ ጥንቃቄ ላይ እየሰራን ነው፣ ምክንያቱም ከባድ ዝናብ እየተስተዋለ ስለሆነ።
አሁን በጉባ ቆርቻ ወረዳ ጀርጀርቴ ቀበሌ ውስጥ ከሚኖሩት ውስጥ 3800 የሚሆኑ አባወራዎች አስጊ ቦታ ላይ በመሆናቸው በወረዳው በሚገኘው የማሰጋ ቦታ እንዲጠለሉ እየተደረገ መሆኑን ኃላፊው ጨምረው ገልጸዋል። የወረዳው የአደጋ ስጋት ቅነሳ ጽፈት ቤት ወይም ቡሰጎነፋ ኃላፊ አቶ አልይ አብዶ በኩላቸው ለተጎዱ ሰዎች ቤተሰቦች አስቸኳይ እርዳታ እያደረሱ መሆኑን ተናግረዋል።
ዋጅሪ ቡሳ ጎኖፋቲ ፊ ዋጅሪ ቡንቺንታ ዴገርተ በርባችሱ ዴገርተ የሮ አታተማዳ ዋን ኢቲን ነማካና ኢቲን አዋለን ከርሺ ሚዳን ዴገርተሌ ታዝዛ ጅራይቹ።
የቡሳ ጎኖፋ ጽፈት ቤትና አስተዳደሩም በጋራ ለተጎዱት ቤተሰብ አስቸኳይ ድጋፍ እያደረገ ነው። በተለይ ክስተቱ ድንገት በመሆኑም አስክሬን ለመሸኘትና ለማሳረፍ አስፈላጊ ድጋፍ ገንዘብና ምግብ አቅርበናል። ነገር ግን አሁንም አሳሳቢ ስለሆነ ሁሉም የህብረተሰብ ክፍል የተቻለውን ድጋፍ እንዲያደርግ እንጠይቃለን። ምክንያቱም በርካታ ነዋሪዎች ከቤታቸው ወደ ሌላ ቦታ ሸሽተው ስላሉ።
በአካባቢው እንደነበሩ የገለጹ የአይን እማኝ በበኩላቸው የተፈጠረውን ሁኔታ እንደሚከተለው አብራርተዋል።
መብራት ጠፋ እንጃማ ልጃን አቱማ ልጃን ወራቡ ወሰን መቤቤት ለማፉር አስከኗች በጣለያ ንስስቴ አችለት ሰ ጀሪካናዎች አችለት
4 ሰዎች ከምንጭ ውሃ ሊቀዱ እንደወረዱ በላያቸው ላይ ወደቀም። ክስተቱ በግምት 10 ሰዓት ገደማ ነበር የተፈጠረው። አሁንም ሁኔታው አስክሬን ለማውጣት አስቸጋሪ ነበር። እንዲያውም አንዱ ከኛ ጋራ የቆፈረ ጭቃ ውስጥ ገብቶ እግሩ ተጎርቷል። እናም ዝናብ አሁንም መዝነብ ስለጀመረ ተጨማሪ አደጋ እንዳይደርስ ስጋት አለን።
አስተያየታቸውን ለአሜሪካ ድምጽ ያጋሩት የወረዳው ባለስልጣንም ሆኑ ነዋሪዎች የቦታው አቀማመጥ ለአደጋ አጋላጭ መሆኑን ጠቁመዋል። በሸነን ዱንጋ ወረዳም ተመሳሳይ ክስተት በትናንትናው ዕለት መከሰቱን የወረዳው አስተዳዳሪ አቶ አህመድ አባስ ተናግረዋል።
ትናንትና ቀትር ላይ ከባድ ዝናብ ነው የነበረው። ከዛም ለልስቱ የምትባል ቀበሌ ውስጥ የመሬት መንሸራተት ተከስቶ የአምስት ሰዎች ሕይወት ወዲያውኑ አለፈም። ዛሬ አስክሬን ተፈልጎ ግባት መሬት ተፈጽሟል። አሁን በአካባቢው ያሉ የማህበረሰብ አባላት ለተጨማሪ ጉዳት እንዳይጋለጡም በትምህርት ቤት ግቢ ውስጥ እንዲጠለሉ ተደርጓል። አምስት ቤቶችም በዙ አደጋም ጉዳት ደርሶባቸዋል። በአጠቃላይ በንብረትና በሰዎች ላይ ተጨማሪ የደረሰውን ጉዳት ለማጥናት እየተሰራ ይገኛል።
ዛሬ በሁለቱም ወረዳዎች ውስጥ ስጋት ባለባቸው አካባቢዎች የሚኖሩ ነዋሪዎች ወደ ሌላ አካባቢ ላይ እንዲጠለሉ እየተደረገ ነው ሲሉ ኃላፊዎች ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለቀደመው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ የፍሎሪዳ ግዛትን እያመሰ ስለሚገኘው አውሎ ነፋስ ያተኩራል። ፕሬዚደንት ጆ ባይደን ወደ አንጎላና ወደ ጀርመን ሊያደርጓቸው የነበሩ የጉዞ እቅዶችን ሚልተን በተሰኘ አውሎ ነፋስ አዘሉ የባህር ወጀብ ምክንያት ማራዘማቸውን ትናንት ማክሰኞ አስታውቀዋል። ሚልተን የተሰኘው አውሎ ነፋስ የቀላቀለው የባህር ወጀብ በሂሪኬን ሄለን የተጎዳውን ደቡብ ምስራቅ የአሜሪካ ክፍልና ፍሎሪዳ ካጠቃ ከቀናት በኋላ በድጋሚ ጉዳት እንደሚያደርስበት ይጠበቃል። የዋይት ሀውስ ዘጋቢያችን ፓትሲ ውድክስዋራን ያጠናቀረችውን ዘገባ ኤደን ገረመው ወደ አማርኛ መልሰዋለች።
ደቡብ ምስራቃዊው የዩናይትድ ስቴትስ ክፍል አውሎ ነፋስ በቀላቀለው ዝናብ ሂሪኬን ሄለን ከተመታ ከሁለት ሳምንታት ባነሰ ጊዜ ውስጥ የፍሎሪዳ ግዛት ነዋሪዎች በድጋሚ ሂሪኬን ሚልተን ለተሰኘው አውሎ ነፋስ ለቀላቀለው ዝናብ በመዘጋጀት ላይ ይገኛሉ። አንጀላ ሪቬራ የፍሎሪዳ ግዛት ነዋሪ ናቸው።
I am scared. Mierda. It's bad.
ፈርቻለሁ። አስከፊ ነው። በጣም ያስፈራል። ለቀን እየወጣን ነው። ከዚህ ስፍራ በጣም የራቀ ሆቴል ማግኘት አለብን።
በተመሳሳይ ማቲው ቤተም የፍሎሪዳ ነዋሪ ናቸው።
በእርግጠኝነት የሚያስፈራን ነው። እዚህ ከኖርኩባቸው ዓመታት በሙሉ እጅግ የሚያስፈራውና በከፍተኛ ደረጃ የሚጠበቀው አውሎ ንፋስ የቀላቀለ ዝናብና ወጀብ ይሄኛው ነው።
ከምድብ 5 ወደ ምድብ 4 ዝቅ ብሏል ተብሎ የተተነበየው ሂሪኬን ሚልተን ዛሬ ሮብ ማምሻውን ወደ ምድር ደርሶ ከከባድ አውሎ ንፋስ ጋር እንደሚወድቅ የተገመተ ሲሆን የሚያደርሰው ጉዳትም ከሳምንታት በፊት ከተከሰተው ከሂሪኬን ሄለን የላቀ እንደሚሆን ተገምቷል። ፕሬዚዳንት ጆ ባይደን የፊታችን ማክሰኞ ወደ አንጎላና ጀርመን ሊያደርጓቸው ይዟቸው የነበሩ የጉዞ እቅዶችን ለአደጋው ምላሽ ለመስጠት በሚል አራዝመዋቸዋል።
የፍሎሪዳ አገረ ገዥ ተባባሪ ናቸው። የሚያስፈልጉን ነገሮች ሁሉ አሉን ብለዋል። ትላንትናም በድጋሚ አነጋግሬያቸው ነበር። እናም ፍጹም እጅግ ጥሩ ስራ እየሰራህ ነው ብያቸዋለሁ። ሁሉም ነገር በአግባቡ እየተከናወነ ነው። ለዚህ እናመሰግኖታለን።
ምርጫው አንድ ወር በቀረው በአሁኑ ሰዓት የቀድሞ ፕሬዚዳንት ዶናልድ ትራምፕ መንግስት አውሎ ነፋስ በቀላቀለው ዝናብ ለተጎዱ ዜጎች ድጋፍ እያደረገ አይደለም ሲሉ በሐሰት ወንጅለዋል።
እሱና እሷ በመቶ ሚሊዮን ዶላሮች እየላኩ ነው። በመቶ ሚሊዮን ዶላሮችን ወደ ውጭ አገር እየላኩ ነው። ታዲያ ለዚህ ዜጎች ምን ያክል ገንዘብ እንደሚሰጡ ታውቃላችሁ? $750
ምክትል ፕሬዚዳንት ካማላ ሃሪስ የሪፐብሊካኑ እጩ በዴሞክራቲክ ተቀናቃኞቻቸው ላይ ውንጀላዎችን በማቅረብ የፖለቲካ ተጠቃሚ ሊሆኑ እየጣሩ ነው ብለዋል።
በሚገርም ሁኔታ ኃላፊነት የጎደለው ነው። ይሄ ስለ ራሱ ነው፣ ስለ እናንተ አይደለም። እውነታው የፌዴራል የአደጋ ዝግጁነት አመራር ተቋም አጣዳፊ ሁኔታ ለሚያስፈልጋቸው ሰዎች የሚያገለግሉ ብዙ ሀብት አለው።
ፖለቲከኞቹ መቆራቆዛቸውን በቀጠሉበት በአሁኑ ሰዓት የግዛቷ ሀገረ ገዥ ሮን ዲሳንቲስ ባወጡት የለቃችሁ ውጡ መመሪያ መሰረት የፍሎሪዳ የባህር ዳርቻ ነዋሪ ዜጎች ሕጉን ተከትለው ከተማቸውን ለቀው እየወጡ ነው።
በአውሎ ንፋስ የታጀበው ንፋስ ወደ መሬት ከመድረሱ በፊት በፍሎሪዳ ግዛት በንቃት የሚሰሩ 8,000 ብሔራዊ ዘቦች ይኖሩናል። እስካሁን ድረስ 34 የተለያዩ የአሰሳና የነፍስ አድን አውሮፕላኖች እጃችን ላይ ገብተዋል። ከዚህ ቀደም ከአደጋ በፊት ይህን ያክል ድጋፍ አግኝተን አናውቅም።
ምንም እንኳን የቀደመ ፖለቲካዊ ውጥረት ቢኖርባቸውም የሪፐብሊካኑ ሀገረ ገዥ ዲሳንቲስ ከባይደን አስተዳደር ተገቢ የሆነ ድጋፍ ተደርጎልኛል ሲሉ ተናግሯል። ይህ በእንዲህ እንዳለ ሚልተን የተሰኘው አውሎ ነፋስ የቀላቀለ ዝናብ ምስራቃዊ ፍሎሪዳ አቅራቢያ እየተጠጋ ባለበት በተመሳሳይ ወቅት ትላንት ማክሰኞ የሜክሲኮ ግዛት በሆነችው ዩካታን ባህረ ገብ በከፍተኛ ንፋስ ተመታለች። በፓትሲ ዊዳስኮዋራ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለቀደመው ዘገባ አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍን ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ ደርሰናል። የዚህ ምዕራፍ የመጀመሪያ ዝግጅት ወደ አሜሪካ የምርጫ ወሬዎች ይወስደናል። ሊጠናቀቅ አንድ ወር ጊዜ በቀረው የዩናይትድ ስቴትስ ምርጫ የዲሞክራቲክና የሪፐብሊካን እጩ ተወዳዳሪዎቹ ውጥረት የተሞሉባቸው ሳምንታት ከፊታቸው ይጠብቋቸዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ እና ምክትል ፕሬዚደንት ካማላ ሃሪስ ቁልፍ በሆኑ ግዛቶች ለደጋፊዎቻቸው ንግግር ለማድረግ መርሃ ግብሮች ያሏቸው ሲሆን፣ ነገር ግን አንዳንድ ንግግሮቻቸው ጸባጫሪ የሆኑ መምጣታቸውን አመላካሽ ነገሮች አሉ። የቬሮኒካ ባልደራስን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
እንደ አውሮፓውያን አቆጣጠር በ2020 ፕሬዚደንታዊ ምርጫ ቀን ሚሽጋን ዲትሮይት ከተማ ላይ የነበረው ትዕይንት ነው የሚታየው። የዶናልድ ትራምፕ ደጋፊዎች ምርጫው ተጭበርብሯል በሚለው የእሳቸው መሰረተ ቢስ ውንጀላ ተበረታተው የምርጫ ባለስልጣናቱ የድምፅ ቆጠራውን እንዲያስቆሙ ግፊት ሲያደርጉ ነው። በመጪው ምርጫ ሚሽጋን ያሉ በርካታ የትራምፕ ደጋፊዎች የማጭበርበር ተግባር ይፈጸማል የሚል ስጋት እንዳላቸው እየተናገሩ ነው።
አሁን ያለው መንግስት በሚያደርገው በሁሉም ነገር ላይ ጥያቄ መነሳት አለበት። ማለቴ ከዚያ የተለየ ነገር ብነግር ደስ ይለኝ ነበር። ነገር ግን ዛሬ አሜሪካ ያለው ነገር እንደዚህ አይደለም። ማንንም አናምንም።
One case is enough to question the whole system.
And እንኳን ከተገኘ በቂ ነው። አንድ ቦታ ከተገኘ ሁሉም ላይ ጥያቄ ለማንሳት በቂ ነው።
የ2020 ምርጫ ተጭበርብሯል የሚሉትን ክሶች በተደጋጋሚ የዩናይትድ ስቴትስ ፍርድ ቤቶች ውድቅ አድርገዋቸዋል። ነገር ግን በምርጫው ተአማኒነት ዙሪያ የሚሰራጩት ሐሰተኛ መረጃዎች በሪፐብሊካኖች ዘንድ ተቀባይነት እያገኙ ነው የሄዱት። የህዝብ አስተያየት ግምገማዎች በመንግስት ከተረጋገጡት የምርጫ ውጤቶች ይበልጥ የሚያምኑት ትራምፕ የሚነግሯቸውን ሊሆን እንደሚችል ይጠቁማሉ። ታዲያ በተቀራራቢ የምርጫ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ያሉ ባለስልጣናት የምርጫው ሂደት ከማጭበርበር አድራጎት እንደሚጠበቅ መራጩ ህዝብ እንዲተማመን ጥረት በማድረግ ስራ ተጠምደዋል። የሚነዙት አሳሳች መረጃዎች አደገኛ ሊሆኑ እንደሚችሉ ጆናታን ብሬተር የሚሽጋን የምርጫ ቢሮ ባለስልጣን ያስረዳሉ።
ሰዎች የምርጫ ባለስልጣናት እንዲያስፈራሩ፣ ከዚያም የባሰ ነገር እንዲያደርጉ ሊያነሳሳም ይችላል። አካላዊ ጥቃት ባይፈጸም እንኳን ለዘለቄታው የምርጫ ስርዓቱ ላይ ያለውን እምነት ይሸረሽራል። ይህ ደግሞ ለሪፐብሊካችን መጥፎ ነው፣ ለዲሞክራሲያችንም ጥሩ አይደለም።
በበርካታ ግዛቶች መራጮች በምርጫው ደህንነት እንዲተማመኑ ማረጋገጫ ለመስጠት የሚደረጉትን ጥረቶች ሪፐብሊካኖችም እያገዙ ናቸው። ጀስቲን ሮበርት ሚሽገን ኦታዋ ወረዳ ሪፐብሊካን የምርጫ ባለስልጣን ናቸው። ትልቅ ጥረት የሚጠይቅ ስራ መሆኑን ይናገራሉ።
በሁሉም ደረጃ ያሉ የፖለቲካ መሪዎቻችንም ተጨባጩን እውነታና አሃዛዊ መረጃዎችን ፈልፍለው ማግኘት አለባቸው። ያ ካልሆነ በሂደቱ ላይ ያለን እምነት ችግር ይፈጥራል።
ሚሽጋን ውስጥ የትራምፕ ታማኝ ደጋፊዎች የግዛቲቱ ዋና የምርጫ ጉዳይ ባለስልጣን የሆኑትን ዲሞክራቷን ጆስሊን ቤንሰንን መራጮች ካሉበት ቦታ በሚሰጧቸው ድምጾች አያያዝ ሂደት መመሪያዎችና በመራጭ መዝገብ አያያዝ ጉዳይ በፍርድ ቤት ካሁኑ ክስ ከፍተውባቸዋል። ፒት ሄክስትራ በሚሽጋን የሪፐብሊካን ፓርቲው ሊቀመንበር ናቸው።
ጆስሊን ቤንሰን ህጉ በሚጠይቀው መሰረት ምላሽ የማይሰጡ ከሆነ እንዲያስገድዳቸው ፍርድ ቤት ነው የሚወስዳቸው።
ቤንሰን ክሱን የሪፐብሊካኖች የዘመቻ ስልት ነው በሚል ውድቅ አድርገውታል።
በአጠቃላይ ክስ የሚሉት የሐሰት መረጃ ለማሰራጨትና በምርጫ ሂደታችን ላይ ጥርጣሬ ለመንዛት የያዙትን እንቅስቃሴ የህግ ጉዳይ አድርገው ለማቅረብ የሚያደርጉት ሙከራ ነው።
በበርካቶች የብርቱ ፉክክር ግዛቶች ሪፐብሊካኖችም ዲሞክራቶችም ከምርጫው ጋር የተያያዙ ክሶች ከፍተዋል። ይህም በህዳሩ ምርጫ ምስቅልቅል ሊያስከትል ይችላል የሚል ስጋት ደቅኗል። ኪም ዋይማን ባይፓርቲዛን ፖሊሲ ሴንተር በተባለው ተቋም የምርጫ ፕሮጀክት ከፍተኛ ባለሙያ ናቸው። ምርጫው እንደዚህ በተቃረበበት ጊዜ የክስ ነገር የሚነሳው በአንድ ክፍለ ግዛት ምርጫ ቢሸነፉ ወይም የሚፈልጉትን ውጤት ባያገኙ ነገረ ፈጆቻቸው ክስ መክፈት እንዲችሉ ለማዘጋጀት መሆኑ የተለመደ ነገር ነው። ሌላም የምርጫውን ሂደት የሚያስተጓጉል አድራጎት ሊከሰት ይችላል። ዶናልድ ትራምፕን የሚደግፉ የወረዳ ባለስልጣናት የምርጫውን ውጤት ማረጋገጫ እንዲዘገይ ለማድረግ ይሞክሩ ይሆናል።
ቆንጂት ታየን አመሰግናለሁ። ቆንጂት ቀደም ብላ ያስደመጠችን በአሜሪካ ምርጫ ታማኝነት ዙሪያ የሚነሱ ሐሳቦችን በተመለከተ ፓትሲ ውድክስዋራ ከሚሽጋን ያጠናቀረችውን ዘገባ ነበረ። ቀጣዩም ዘገባ ከአሜሪካ ፕሬዚደንታዊ ምርጫ ጋር የተያያዘ ነው። በዩናይትድ ስቴትስ መካከለኛው ምዕራብ የሚገኘውና በወተት ከብቶች እርባታና የቢራ ምርት የሚታወቀው ዊስኮንሰን በአውሮፓውያኑ 2024 የሚካሄደው የአሜሪካ ፕሬዚደንታዊ ምርጫ ወሳኝ ፍልሚያ የሚካሄድበት ግዛት ሆኖ ብቅ ብሏል። እጅግ በጣም ተቀራራቢ ምርጫ ፉክክሮችን በማስተናገድ የሚታወቀው ዊስኮንሰን ግዛት ውስጥ የሚገኙት 10 የመራጭ ስብስቦች የሚሰጡት ድምፅም ቀጣዩ ፕሬዚደንት ማን ሊሆን እንደሚችል ይወስናል ተብሎ ይጠበቃል። ግዛቱ የከተማና የገጠር መራጮችን አሰባስቦ መያዙ ልዩ የሚያደርገው ሲሆን ከኢኮኖሚ እስከ ጽንስ ማቋረጥ መብቶች ከሚያራምዷቸው አመለካከቶች የአገሪቱ የፖለቲካ ክፍፍልን የሚያንጸባርቅ ተደርጎም ይቆጠራል። ቫኒሳ ጆንስተን ያሰናዳችውን ዘገባ ስመኝሽ የቆየ እንደሚከተለው አቀናብረዋለች።
እንደ አውሮፓውያን አቆጣጠር በ2024 የሚካሄደውን የአሜሪካ ፕሬዝዳንታዊ ምርጫ ውጤት ሊወስኑ ከሚችሉ 7 ስዊንግ ስቴት ተብለው የሚጠሩ የአሜሪካ ግዛቶች ውስጥ አንዱ ዊስኮንሰን ነው። የዩናይትድ ስቴትስ መካከለኛው ምዕራብ ግዛት የሆነው ዊስኮንሰን በአብዛኛው በወተት ተዋጽኦ፣ በተለይ ደግሞ በአይብ ምርቶቹና ቢራ በመጠጣት ባህሉ የሚታወቅ ሲሆን እጅግ በጣም ጠባብ ልዩነት ባላቸው የምርጫ ውጤቶቹም ታዋቂ ነው። ባለፉት 2 ምርጫዎች አሸናፊው የተወሰነው ከ1% ባነሰ ልዩነት ነው። በዊስኮንሰን ማዲሰን ዩኒቨርሲቲ መምህር የሆኑት ባሪ ባርደን ስዊንግ ስቴት ተብሎ የሚጠራውና በተለያየ ወቅት የተለያዩ ፓርቲ እጩዎች በመፈራረቅ የሚያሸንፉበት ይህ ወሳኝ ግዛት ስለሚኖረው ቁልፍ ሚና ያብራራሉ።
There's something magical in Wisconsin that the demographics
Wisconsin ውስጥ ሁለቱንም ፓርቲዎች የሚደግፉት ቡድኖች ሚዛናዊ በሆነ አሰበጣጠር ተስተካክለው መገኘታቸው የሆነ ምታታዊ አይላለው። አንድ ፓርቲ ያደገ ካለ ለምሳሌ ማዲሰን ውስጥ ዲሞክራቶችን ከሚረዱ የከተማ መራጮች ድጋፍ ሲያገኝ ሪፐብሊካኖችም እንዲሁ ከከተማ ወጣ ካሉ ስፍራዎች ወይም ከገጠር መራጮች ተመጣጣኝ የሆነ ድምጽ ያገኛሉ።
ነገር ግን በታሪክ ተቀራራቢ የምርጫ ውጤቶችን በማስተናገድ ካለው ታሪክ በተጨማሪ ለረጅም ጊዜ ዲሞክራት እጩዎች ዊስኮንሰን ውስጥ አሸናፊዎች ነበሩ እንደ አውሮፓውያን አቆጣጠር እስከ 2016 ድረስ።
Yeah, I would say 2016 was a real shock to both Republicans and Democrats. It was a surprise. እንደ አውሮፓውያን
አቆጣጠር 2016 ለሪፐብሊካኖችም ለዲሞክራቶችም አስደንጋጭ ነበር ማለት ይችላል። እንደ አውሮፓውያን አቆጣጠር ከ1980ዎቹ ተነስተሽ ብታይ ለረጅም ጊዜ ከተካሄዱ የምርጫ ሂደቶች በኋላ የሪፐብሊካን እጩ በግዛቱ ሲያሸንፍ ማየት አስገራሚ ነበር። ከዛ በፊት ለመጨረሻ ጊዜ ሪፐብሊካን በግዛቱ ያሸነፈው እንደ አውሮፓውያን አቆጣጠር በ1984 ነበር። ስለዚህ ያ ሁለቱም ፓርቲዎች እዛ ግዛት ውስጥ የሆነ ነገር እንዳለ እንዲገነዘቡ አደረገ። ለትራምፕ ከጎኑ የቆሙት የገጠርና ከከተማ ወጣ ያሉ መራጮች ነበሩ። የሂለሪ ክሊንተን ዘመቻ በበቂ ሁኔታ ትኩረት አድርገው አለመስራታቸውም አስተዋጽኦ አድርገዋል። እንደውም ግዛቱን አለመጎብኘታቸውም ይታወቃል።
እንደ አውሮፓውያን አቆጣጠር በ2020 ፕሬዚዳንት ጆ ባይደን የዊስኮንሰንን ውጤት ሰማያዊ ምልክት ወዳለው ዲሞክራት እንደገና ቢገለብጡትም የዘንድሮ የዲሞክራቲክ ፓርቲ እጩ ካማላ ሃሪስ ለምንም ነገር ቀላል ዋጋ መስጠት አይፈልጉም። በመሆኑም የምርጫ ዘመቻቸውን ያስጀመሩት በሚልዋኪ ከተማ ነበር።
ወደ ዋይት ሃውስ የሚወስደው መንገድ በዊስኮንሰን በኩል ያልፋል።
ሪፐብሊካኖቹም ብሔራዊ ጉባኤያቸውን ያካሄዱት በዊስኮንሰን ነበር።
ዊስኮንሰንን
እንደገና ጥሩ እናደርጋለን።
ለመሆኑ ለዊስኮንሰን መራጮች ቁልፍ ጉዳያቸው ምንድን ነው? እንደሌላው የሀገሪቱ ክፍል የዊስኮንሰንን መራጮች ዋና የሚያሳስባቸው ጉዳይ ኢኮኖሚው ነው። ነገር ግን ሌላም ወሳኝ ጉዳይ እንዳላቸው በርደን ይገልጻሉ።
Abortion has become a top issue in the state, maybe more so than
ጽንስ ማቋረጥም ትልቁ ጉዳይ ሆኗል። ምናልባትም ከሌላው የሀገሪቱ ክፍል በበለጠ። ጠቅላይ ፍርድ ቤቱ ሮ እና ዌድ የተሰኘውን ጽንስ የማቋረጥ መብት ሲሽር ከሌሎች ግዛቶች በበለጠ ለዊስኮንሰን በጣም አንገብጋቢ ጉዳይ ነበር። ምክንያቱም እዛ ጽንስ ማቋረጥ ህጋዊ ሆኖ አገልግሎቱ በግዛቱ ይሰጥ ነበር። ውሳኔው የተላለፈ ሳምንት ግን አገልግሎት የሚሰጡ ተቋማት አቋረጡ። ስለዚህ ጽንስ የማቋረጥ ጉዳይ አንዳንድ ሴቶችን በተለይ ከፍተኛ ትምህርት የተማሩ ሴቶችን ከሪፐብሊካን ፓርቲ እያስወጣ ነው።
በርደን በዘንድሮ ምርጫ ወሳኝ የሆነ ድምጽ የያዘ ሌላም የመራጮች ቡድን ዊስኮንሰን ውስጥ አለ ይላሉ።
I do think the African American vote is an important one to watch.
የአፍሪካ አሜሪካውያን ድምጽ ትኩረት ሊሰጠው የሚገባ ነው። ከግዛቱ ነዋሪዎች 6% የሚሆኑት አፍሪካ አሜሪካውያን ናቸው። የመራጮቹ ቁጥር ከነጮች ያነሰ ቢሆንም በአብዛኛው ዲሞክራት ናቸው። ምንም እንኳን ከቅርብ ዓመታት ወዲህ እየቀነሱ ቢመጡም በሀገር አቀፍ ደረጃም እንደታየው ጥቁር መራጮች በተወሰነ መልኩ ወደ ሪፐብሊካን አቅጣጫ እያዘነበሉ ነው። በተለይ ደግሞ ወጣት ጥቁር መራጮች። ስለዚህ ዲሞክራቶች የአፍሪካ አሜሪካውያንን መራጮች እንደገና ለማነቃቃትና ከጎናቸው እንዲቆሙ ለማድረግ ከፍተኛ ጥረት ያደርጋሉ። ካማላ ሃሪስ በተወሰነ መልኩ ይሳካላቸዋል ብዬ አስባለሁ። የትራምፕም ዘመቻ እንዲሁ ጥቁር መራጮችን ለማሸነፍ ከፍተኛ ጥረት ያደርጋል። ስለዚህ አነስተኛ ቁጥር ያለው ድምጽ ቢሆንም ግን በጣም ወሳኝ የሆነ ቡድን ነው።
የሶስተኛ ወገን እጩዎችም ምርጫው ወደ አንድ ወገን እንዲያመዝን ለማድረግ ይችላሉ ወይ ለሚለው ጥያቄም በርደን ምላሽ አላቸው።
In a very close election as we expect in Wisconsin even a
Wisconsin ይሆናል ተብሎ እንደሚተበቀው ውጤቱ በጣም ተቀራራቢ በሆነበት ምርጫ ለገለልተኛ እጩ ወይም አነስተኛ ለሆነ ፓርቲ እጩ የሚሰጥ ድምጽ ትልቅ ልዩነት ያመጣል። በዊስኮንሰን እንደዚህ አይነት እጩዎች ጥሩ ውጤት እንዳገኙ በታሪክ አይተናል። ለምሳሌ በዚህ ዓመት የግሪን ፓርቲ እጩ የሆኑት ጂል ስቴይን እንዳረፈና ቆጣጥር በ2016 ዓመተ ምህረት የግሪን ፓርቲ እጩ ነበሩ። እናም 100,000 ድምጽ አገኝተው ነበር። ሂለሪ ክሊንተን በዶናልድ ትራምፕ የተሸነፉት በ20,000 ድምጽ ነበር። ስለዚህ አንዳንድ ጊዜ እጩዎች ልዩነት ማምጣት ይችል የነበር በቂ ድምጽ ሊይዙ እንደሚችሉ የሚያሳዩ ማስረጃዎች አሉ።
ሌላስ በዚህ ምርጫ ልዩነት ማምጣት የሚችሉ ምን አይነት ምክንያቶች አሉ?
I think Kamala Harris's selection of a running mate matters.
Kamala Harris ምርጫ አጋራቸው አድርገው የመረጧቸው ሰው ከሌላው ግዛት በተለየ በዊስኮንሰን ትልቅ ትርጉም አላቸው። ቲም ዎልዝ ከአጎራባቹ ሚኒሶታ ግዛት ናቸው። ስለዚህ ብዙ የዊስኮንሰን ሰዎች በቅርበት ያውቋቸዋል። በዛ ላይ ደግሞ ከመካከለኛው ምዕራብ ባህል ጋር ቅርበት ያላቸውን እንደ አደን አሳ ማጥመድና ሌሎች የአኗኗር ዘይቤዎች የመሳሰሉ ቋንቋዎችን ማውራት ይችላሉ። በተለይ ደግሞ በዊስኮንሰን የሚገኙ ትንንሽ ከተማዎች ካለው ህይወት ጋር በተሻለ ሁኔታ መቀራረብ ይችላሉ።
በቅርቡ ዲሞክራቲክ ፓርቲ አካሂዶት በነበረው ብሔራዊ ጉባኤ ላይ ቲም ዋልዝ ይህን ብለው ነበር።
I know guns. I'm a veteran.
ጠመንጃ አውቃለሁ። ጡረተኛ ወታደር ነኝ። አዳኝ ነኝ። በዛ ላይ ምክር ቤት ውስጥ ካሉ አብዛኞቹ ሪፐብሊካኖች የተሻልኩ ተኳሽ ነኝ። ያንን የሚያረጋግጡ ሽልማቶችም አሉኝ።
በቅርቡ ከህዝብ የተሰበሰቡ አስተያየቶች የሚያሳዩት ዊስኮንሰን በዘንድሮ ምርጫ ከፍተኛ የፍልሚያ ሜዳ ሊሆን እንደሚችል ነው። በቀላሉ መተንበይ የሚቻለው ግን ከፍተኛ የመራጮች ቁጥር እንደሚኖር ነው። ዊስኮንሰን በአጠቃላይ በሀገር አቀፍ ደረጃ ከፍተኛ ቁጥር ያላቸው መራጮች ከሚመዘገቡባቸው 5 ግዛቶች አንዱ ነው። በቫኒሳ ጆንስተን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት አድማጮቻችንና ተመልካቾቻችን። ቀጣዩ ዝግጅታችን ውይይት ነው። ታላቁ ተስፋ የተጣለበት ታላቅ ግድብ ሙሌት መጠናቀቅና ቀጣዩ ምዕራፍ የተከታዩ ውይይት ትኩረት ነው። በእርግጥ የአባይ ቃል ኪዳን የዚህ ሰምር ይሆን? በቀዳሚው አብይ ስራው መገባደድና በቀጠናው በሚታዩ ሌሎች ተዛማጅ ጉዳዮች ላይ ነው የሚያተኩረው ውይይቱ። አሉላ ከበደ ሶስት እንግዶችን ጋብዟል። በመጀመሪያው ክፍል ውይይታቸው መገባደጃ ላይ ባነሳው ጥያቄን የሚጀምረው ትውውቁን አስቀድም።
ጥሩ ሰው አሰፋ እባላለሁ። እኔ በታምፓ ፍሎሪዳ፣ በተለይ ውሃና አየር ንብረት በዚህ በህዳሴ ግድብ ሁኔታ ዊ አስፓየር ከሚባል በጎ አድራጎት ጋር የምንሰራ ነኝ። አመሰግናለሁ ስለጋበዝከኝ።
ታንክ ዩ አሉላ ድሎ ስለሰጠህኝ። ስሜ ማህሙድ ሸፍትኩዬ እባላለሁኝ። በዓለም አቀፍ የህግ ጥናት ፒኤችዲ ወስጃለሁ። ናይል ኢን ዘ ሌጋል ኤንድ ፖለቲካል ፐርስፔክቲቭ ቢትዊን ቼንጅ ኤንድ ኮንቲኒቲ የሚል መጽሐፍ ኦተር ነኝ። የፒኤችዲ ዲዘርቴሽኔ ነበረ። ከዊአስፐር ጋር አብሬ እሰራለሁ በህዳሴ ግድቡና በናይል ቤዚን ዙሪያ በጠቅላላ። የህግ ባለሙያ ነኝ።
አመሰግናለሁ አሉላ ስለጋበዝከኝ። መቅደላዊት መሳይ እባላለሁ። አጠቃላይ የናይል ውሃ አጠቃቀም ምክንያታዊና ፍትሐዊ እንዲሁም ዘላቂ ልማትን በማከለ መልኩ የአባይን ውሃ እንዴት መጠቀም እንችላለን የሚለው ሀሳብ ላይ ነው ፒኤችዲ ስራዬን የምሰራው። ፍሎሪዳ ኢንተርናሽናል ዩኒቨርሲቲ የሚባል ትምህርት ቤት ውስጥ ነው አሁን ያለሁት። የአባይ ውሃ በተለይ ደግሞ ከህዳሴ ግድብ ጋር ተያይዞ ከነ ዶክተር ጥሩሰው ከነ ዶክተር ማህሙድ ጋር ዊያስፓየር ውስጥ የምሳተፋለው። ከዛም በተጨማሪ የኢትዮጵያ ውሃ መማክርት ካውንስል ውስጥም እንደሱ አይነት ሌሎች ኦርጋናይዜሽኖችም ጋር ለኢትዮጵያ ይበጃል ለኢትዮጵያ ውሃ አጠቃቀም ኮንትሪቢዩት ከሚያደርጉ ኦርጋናይዜሽኖች ጋር አብሬ እሰራለሁ።
የተመረተው ኃይል ከተጠራቀመበት ማጠራቀሚያ ቋት ብንለው ከዛ ሰዎች መጠቀም በሚችሉበት ፋብሪካዎችም ከሆነ መጠቀም በሚችሉበት ምናልባትም ተደጋግሞ ሲነሳ የኢትዮጵያን አቅም ያጎለበተ ተደርጎ የሚታየው ወደ ውጭ የመላክ አቅም ይኖራል እስከሚለው ድረስ ያለውና የኢኮኖሚ ወይም የልማት ጠቀሜታዎች ሁሉ ይታያሉ። ዶክተር ጥሩሶ ከፖሊሲ አንጻርም እንዲያዩት ነው ይሄን ጥያቄ የማነሳው። ከተግባራዊነት አንጻር ምንድን ነው የሚጠይቀው? በኢትዮጵያ የዛሬ አቅምም ሆነ መቼም አምርቶ ማጠራቀም አይደለም እና አላማው የሚቀጥለው ምዕራፍ ለመግፋት ምንድን ነው የሚጠይቀው? ሁለተኛ የአቅምም የፍላጎትም ቅድሚያዎቻችንን መስማማት የሚጠይቅ ይመስለኛል። በሩቅ እንደሚያይ በእርግጥ የትኛው ነውስ ማድረግ የሚቻለው? ወይስ ሁለቱም ይደረጋል ወይ? በምን መልኩ ነው የሚቀጥለው ምዕራፍ የሚኬደው?
በጣም በጣም ወሳኝ ጥያቄ ነው የነሳኸው አሉላ። ምክንያቱም ሁሉም ሰው የሚጠይቀው ነው። እኛም ለምሳሌ እንደ ቮለንቲር ሆነን ስንሰራም ህዳሴ ግድብ ምንድን ነው ለሰው የሚያደርሰው የሚለውን ከባልደረቦቼ ከመቅደላዊትም ከዶክተር መሐመድም ጋር የምንሰራው ስራ ነው። ስለ ኤሌክትሪሲቲ ስናወራ ትልቅ ነገር ነው የሚቀርብን እኔ እንደማየው። ምክንያቱም መስራት ብቻ ሳይሆን ማቅረብም አለብን። እኛ ደግሞ ይሄንን ለሰው መቅረብ አለበት የምንል ስንሰራ የነበረው። ስለዚህ የሚመረተውና ሰው ጋር ይቀርባል የሚለው ብዙ ስራ የሚጠይቀው ነው። አሁን በምሳሌ ብናየው 1550 ሜጋዋት ማቅረብ ስንችል ያን ያህል እየተጠቀምን አይደለም። ስለዚህ እሱን በደንብ መጠቀም አለብን። መቅደላዊት እንዳለችው ይሄ ደግሞ ኢንቨስትመንት ዲስትሪቢሽን ላይ ያስፈልገዋል። በነገራችን ላይ በጣም ነው የማመሰግነው አሉላ፣ አንተ ስለ አዲስ አበባ ውሃ ጠይቀህን ነበረ። ይሄንን ከመብራት ጋር ከውሃ ጋር የሚገናኝ ያነሳው ነገር እና ሰው ሊገባው በሚችል ሁኔታ ያነሳው እግዚአብሔር ይስጥህ። ይሄንን ማንሳት ለሰው የሚገባው ነው። ከአዲስ አበባ ውሃ ጋር ባመጣ እኔ ከምሰራበት ከማቀው የአዲስ አበባ ውሃና ፍሳሽ ለምሳሌ እስከ 100 በነዳጅ የሚሰራ ጀነሬተር አለ፣ የኤሌክትሪክ ማመንጫ። እሱ ማለት በጣም ውድ ነው። እኛ እዚህ እኔ እንደ ትልቅ ሜትሮ ውሃ አቅራቢ እንጠቀማለን። ይሄን ምን ተቀመው ግን ሄሩኬን መጥቶ ሁላችንንም ከደመሰሰን። ስለዚህ እንደዛ የሚሆን ነገር አለ። ምናየው ነገር ግን የኤሌክትሪክ መቆራረጥ ሰው ብቻ ሳይሆን ውሃ ማቅረቡንም ትልቅ ተጽዕኖ አለው። ስለዚህ ይሄ የሚቀጥለው ሁኔታ እንደምናየው ጥሩ ስራ እየሰራው ምን ያህል ማመንጨት እንችላለን፣ ግን ይሄን ሰው ጋር እንዴት እናደርሳለን፣ በተለይ ደግሞ ውሃም ለሰዎች ጋር በሚደርሰው እሱን እንድንሰራው የሚለውን ላስምር። ቀድሚያ ያልከው ነገር በጣም ትክክል ነው። ፕራዮሪቲ ምንድን ነው? እንሽጥ ወይስ እንዴት ይሆን የሚል ነገር አለ። ይሄ በጣም አስቸጋሪ የሆነ ነገር ነው። ሁላችንም ፕሮፌሽናል የምንባል ሰዎች ያየነው ነገር ነው። መጀመሪያ የምንፈልገው ለህዝቡ እንዲደርስ ነው። ይሄ እውነት ለመናገር ግን አንድ መረዳት ያለብን በአሁን ሰዓት እኔ የመንግስትን ጥናት የመንግስትን ኢንፎርሜሽን ተጠቅሜ ነው አሁን የምነግር። መንግስት ራሱ ግማሽ የሚሆነውን እየተጠቀምን አይደለም ይለናል። ስለዚህ ይሄንን እንግዲህ የሚመነጨውን ኃይል እንዴት ነው መጠቀም የሚለው በደንብ ማሰብ ያለብን ነው። እንደ አገር የተወሰነው እንሽጠው፣ ትክክል፣ የተወሰነ እንሽጠው፣ ያ ተሸጦ የት ነው የሚሄደው? ይደርሳችኋል አል ነው ሰዎች በሌላ እያንዳንዱ ሰዎች ደግሞ አንድ እኔ ማስመር የምፈልግበት ምንድን ነው የህዳሴ ሁኔታ ሲጨርስ እያንዳንዱ ሰፈር ይገባል ማለት አይደለም። ግን ያ የሚሆነው ምንድን ነው ሌሎች ሁኔታ ኤሌክትሪሲቲ በዊንድም ሌሎች አይነቶች ሰዎች ጋር እንዲደርስ የሚደረግ። ስለዚህ እሱን በደንብ መስራት ያለብን ሁኔታ ይመስለኛል። ጠቅላላ ሳረገው እናንተ ጋር ስመጣ እንዴት አድርገን ነው የተመነጨው? አሁን እንደምናየው ማመንጨት የምንችለውን አልተጠቀምንም። በነገራችን ላይ እኔ ብቻ የምለው አይደለም፣ ጠቅላይ ሚኒስትሩም ያለው ነው። ይሄ ምነግር እኛ እናያለን፣ ምን ያህል ዳታ አለ፣ ምን ያህል ነው የሚመነጨው እንላለን። ማመንጨት የምንችለውንና እያመነጭን ያለ ነው ትልቅ ልዩነት አለው። ትልቁ ስራችን አሁን ምንድን ነው? አሁን አራት ተርባይኖች አሉ። ይሄንን እንዴት ነው የምናደርሰው? የተወሰነውን ዲስትሪቢሽን ላይ ኢንቨስት አድርገን የተወሰነውን ሸጠን ላለፉት 2-3 ዓመቶች ዲፌንስ እናደርግ የነበሩ ሰው ነን። እንዴት ይሄ ለኢትዮጵያ ያገለግላል የሚለው ምንድን ነው ያነሳ ነው፣ ሰዎችን ከዚህ ውስጥ ችግር ውስጥ ያወጣቸዋል የሚል ነው። እና ስለዚህ እንዴት ነው የሚደርሰው የሚለው አይ ቲንክ ሁሉም የሚያስብበት የመንግስትም ሰዎች ይህንን እያሰቡበት ነው እና መንፈር ያለበት ነው ልልፈልጌ ነው።
ዶክተር መሐሙድ ወደ አንተ ልምጣና ንዑስ ሀገራዊውን ሁኔታ ብንመለከት የተፋሰሱ ሀገሮችን የሚመለከት ነው። አባይ የተማከለ አጠቃቀም ይኑር ነው እንጂ ሌሎች አይጠቀሙ አይደለም። እና የመግባቢያ ስሜቱ ምናልባትም የሚቀጥለው የዓለም ትልቅ ፈተና የውሃ ችግር ይሆናል ተብሎ በሚታሰብበት እንዴት ይዳኛልን በወጉ ማወቅ ይጠይቃል። እና በሀሳብ ደረጃም በጽሁፎች ያቅርብ ያለሁ ያልከውን አገራቱ እንዲስማሙበት የሚጠበቀውን ሰነድ እንዲግባቡበት በማድረጉም ሆነ እንደ አቅጣጫ እንዳቀራረብም ከዚህ ሁኔታ ሌሎች ሀገሮች ተጠቃሚ ነኝ ወይንም ደግሞ ጥቅሜን አላጣሁም አልተነፈኩም የኢትዮጵያ ተጠቃሚ መሆን የኔ ችግር ነው ብሎ እንዳያዩ ምንድን ነው እንደ አቅጣጫ የሚታየው? ቀደም ብለህ ጨረፍ ያደረግከውና አሁን ዘርዘር ብታደርግልን የምትችለው ሀሳብ።
እሺ፣ አመሰግናለሁ አሉላ። አይ ቲንክ ይሄ ክሪቲካል የሆነ ነጥብ ነው። እንትኑን እንደገና ሪፍሬም ማድረግ ይፈልጋል። አሁን እንበልና ትልቅ የሆነ ፓይ አለ ወይም የሆነ አምባሽ አለ እንበል እና ሁሉንም ሲበላ የኖረ ግለሰብ ከዛ ከአምባሻው ላይ የሆነች ፍርካሽ ትንሽ ቁራሽ የሆነ ነገር ሌላ ወገን ሲጠይቅ ያቺ የምትወሰደው ቁራሽ እንደ ጉዳት ኮንሲደር መደረግ ይኖራል። አሁንም ከታችን የተፋሰሱ ሀገራቶች ነገ ከነገ ወዲያም ዲዛይን የምናደርገው የህግ ማዕቀፍም ሆነ ምንም ያቺን ቁራሿን አምባሻ ከዛሬ ከነበራቸው ኢንታይትልመንት የሆነ ነገር አሳልፈው መስጠት ግድ ይላል ማለት ነው። ይሄ በዓለም አቀፍ ህግ ደግሞ ኢኩተብል በሆነ በርትዕና በምክንያት የተመሰረተ አጠቃቀም ብሎ ዲፋይን ያደርገዋል። በዩኤን ዋተር ኮርስ ኮንቬንሽኑ የኮኦፕሬቲቭ ፍሬምወርክ አግሪመንቱ ማለት ነው። ሶ የታችን የተፋሰሱ ሀገራቶች አይጎዱም። ቅድምም ማንንም የማይጎዳ ሁሉንም የሚጠቅም ብዬ ስገልጽ ምን እያልኩ ነው? እስከ ዛሬ የለመዱትን ነገር በጠቅላላ እየተጠቀሙ ይቀጥላሉ ማለት አይደለም። የሚቀየር ነገር አለ። ያ የሚቀየረው ነገር ደግሞ በህግ እስከ አሁን ባለው ተጨባጭ ሁኔታ ኢትዮጵያ እየተጎዳች እነሱ እየተጠቀሙ ያለበት ሂደት ነው። ኢትዮጵያ ሲግኒፊካንት የሆነ ሃርም እየደረሰባት ነው። ሌላኛው መርህ ደግሞ ሲግኒፊካንት የሆነ ወይም ጉልህ የሆነ አሉታዊ ተጽዕኖ አለማድረስ ነው በተፋሰስ ሀገራቶች ላይ ማለት ነው። ኢትዮጵያ አሁን ባለው ተጨባጭ ሁኔታ ጉልህ የሆነ ተጽዕኖ እየደረሰባት ማግኘት የሚጠበቅበትን ጥቅም ሳታገኝ እየቀረችበት ያለበት ሂደት ስለሆነ ማለት ነው። የሆነ ነገር እነሱ ጊቭ አፕ ሲያደርጉ፣ የሆነ ነገር ሲሰጡ ኢትዮጵያ የማትጎዳበት ሂደት ይፈጠራል። እነሱም የማይገባቸውን ጥቅም አገኙ ማለት ነው። የሚገባቸውን ጥቅም ግን አግኝተው የሚሄዱበት ነባራዊ ሁኔታ ይፈጠራል ማለት። ለዚህ ደግሞ አሁን ከህጉም ከምኑም በላይ ሲግኒፊካንት የሆነው ነገር ምንድን ነው? ከህዳሴ ግድቡ በላይ ለኮንስትራክቲቭ ዩዝ የሚጠቅም ፕሮጀክቶችን መስራት ማለት ነው። ለኢሪጌሽን፣ ለእርሻ ልማት፣ ለመስኖ ልማት ግንባታ የሚውሉ ፕሮጀክቶችን መስራት ግድ ይላል ማለት። ያንን ስናደርግ አሁን ባለው ተጨባጭ ሁኔታ የህዳሴ ግድብ በባህሪው ነን ኮንሰፕቲቭ ነው። ውሃው በሚሞላበት ሰዓት የተወሰነ ውሃን ሊይዝ ይችላል። ከዛ በኋላ ግን ውሃው ከተሞላ በኋላ በቃ ተርባይኑን እየመታ ወደ ተፈታችኛ የተፋሰስ ሀገራቶች ይሄዳል። ምንም አይነት ጉዳት የለውም። ያለው ነባራዊ ሁኔታ የሚቀጥልበት አግባብ ይፈጠራል ማለት ነው። ግን ይሄንን በኮንሰፕቲቭ ደግሞ ከውሃው ላይ ያላትን ሸር ኢትዮጵያ ክሌም ልታደርግበት የሚገባው ሂደት ምንድን ነው? ከህዳሴ ግድቡ በላይ ለመስኖ ልማት ግንባታ የሚሆኑ ፕሮጀክቶችን ማሰብ ግድ ይላል ማለት ነው። አንደኛ ይሄ ክሪቲካል የሆነ ነጥብ ነው። ከዛ ሲቀጥል ደግሞ የህዳሴ ግድቡንም ጠቆም ለማድረግ እንደሞከርኩት እንደ መደራደሪያ መጠቀም የሚቻልበት አግባብ አለ። በተለይ ደግሞ ኦፕሬሽን ስቴጅ ላይ ደርሰናል ብለዋል ዶክተር ጥሩ ሰውም። ፊሊንግ ሂደቱ እያለቀ ኦፕሬሽን ስቴጅ ላይ ይሄን እየደረስን ነው ማለት ነው። እና ህዳሴ ግድቡ በምን አይነት መልኩ ማኔጅ ይደረግ የሚለው ነገር አሁንም ድረስ የታችኛው ተፋሰስ ሀገራቶች ኢንትረስት አላቸው። በምን አይነት መልኩ ማኔጅ ይደረግ፣ በምን አይነት መልኩ ኦፕሬት ይደረግ፣ የአባይ ውሃ አጠቃቀም በጠቅላላ በምን አይነት መልኩ ይዳኝ የሚለውን ነገር ማለት ኢትዮጵያ ምን ማድረግ አለበት። አሁን የጽሁፌ ላይ ጆርናል ኦፍ ኢንተርናሽናል ሎ ላይ የታተመች ጽሁፍ ናት። እሷ ላይ ጠቆም ያደረግኩት ነገር ምንድን ነው? ለምን የህዳሴ ግድቡን እንደ ባርጌኒንግ ቺፕ አንጠቀምበትም? ምን ማለት ነው ይሄ? የህዳሴ ግድቡ የኮኦፕሬቲቭ ፍሬምወርክ አግሪመንቱ የሚያስበው ናይል ሪቨር ቤዚን ኮሚሽን የሚባል አለ። ይሄ ኮሚሽን ብዙ ስልጣኖች፣ ሰፊ የሆኑ ስልጣኖች አሉ። ቅድም እንዳልኩ በጣም ኮምፕሬሄንሲቭ የሆነ አግሪመንት ስለሆነ በጣም ጠንካራ የሆነ ኮሚሽንን ነው የሚያስበው። እንደዚያ ከሆነ ደግሞ የታችኛው የተፋሰስ ሀገራቶች የራሳቸው የሆኑ ግድቦች አላቸው። ለምሳሌ ሀያስዋን ዳምን ማንሳት እንችላለን። ሱዳን ውስጥም ሬዘርስ ዳም፣ የተለያዩ ዳሞች አሉ። እነዚህ ዳሞች እና የህዳሴ ግድሙ በአንድ ላይ ተጣምረው አድሚኒስተር የሚደረጉበትን ነባራዊ ሁኔታ ማሰብ። ያ ማለት ምንድን ነው? የታችኛው የተፋሰስ ሀገራቶችም የግድ ወደ ኮኦፕሬቲቭ ፍሬምወርክ አግሪመንት መግባት አለባቸው። ግድቦቻቸውና ሪዘርቮቻቸው በጠቅላላ በዚህ በናይል ቤዚን ኮሚሽን ገቨርን የሚደረጉበትን ነባራዊ ሁኔታ ማመቻቸት። ኢትዮጵያም ይህንን እንደ ኮንሴሽን ብታቀርብ ፕሮባብሊ ወደ ኮኦፕሬቲቭ ፍሬምወርክ አግሪመንቱ የመምጣት እድል የሚኖርበት አግባብ ይፈጠራል ማለት ነው። በጣም ደግሞ ሲግኒፊካንት የሆነው ነጥብ ይሄ ከህጉም ቅድም ኮንሰፕቲቭ ዩዝንም በተመለከተ ከጠቆምኩትም በላይ ኢትዮጵያም የምታካሄደው በተለይ በጎረቤት ሀገራቶቿ ላይ በጠቅላላ የምታካሄደው የፎሬን ፖሊሲ በጥሩ ጉርብትና ላይ ጉድ ኔበርሁድ የሚባል አለ፣ መርህ አለ። በጥሩ ጉርብትና ላይ የተመሰረተ መሆን መቻል አለበት። ወደፊት አፕስትሪም ከህዳሴ ግድብ በላይም እንጠቀማለን የምንል ከሆነ ከግብጽ ጋርም እሰጥ አገባ ውስጥ የመግባትን ሂደትን በተቻለ መጠን ዲፊውዝ ማድረግ ጎረቤቶቻችን ጋር እንደ ምንድን ነው ፕሮክሲ እንዳያገለግሉ በተቻለ መጠን በጥሩ ጉርብትና ላይ የተመሰረተ የፎሬን ፖሊሲ ዲዛይን ማድረግ ሪኳየር ያደርጋል ለማለት ነው። አመሰግናለሁ አሉላ።
መልካም። የውጭ ፖሊሲ አቅጣጫው ራሱ ከዚህ አንጻር መቃኘት አለበት። የነገውን ራቅ አርገን የምናየውን ብቻ ሳይሆን ዛሬ ያለውንም ሁኔታ የሚዳስስ ይመስላል። ዜናዎች ለተመለከተ ግብጽ ሶማሊያ ውስጥ ጦሯን ያስገባችበት ሁኔታ ነው ያለው። ምናልባትም የዚህ ግድብ ማለቅ ያላስቆመው ሌሎች ሁኔታዎችን ማጣምሮ ማየት የሚፈልግ የሚጋብዝ ሁኔታ ያለ ይመስላል። በአንድ በኩል በጣም በአስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር፣ የውስጥ እርስ በርስ ጦርነት ያለባት፣ ከፍተኛ ድርቅና ረሃብ፣ የኢኮኖሚ ሁኔታ በከፍተኛ ደረጃ አስቸጋሪ ሁኔታ ውስጥ ያለ ሀገር፣ ተስፋ የሚፈነጥቅ እንዲህ አሁን እንደምትነጋገሩበት ያለ በልማትም የሰዎችን ህይወት ወደ ተሻለ አቅጣጫ በማምጣትም መብራት ኩራዝ ብልጭ የሚልበትንም ተስፋ በመስጠትም ብዙ ነገር የሚያሳየውን ያህል በፈተና ውስጥ የሚታይ ነውና የሚቀጥለው ገጽ ዛሬ ካሉት ነገሮችም ጋር እንድታዛምዱ ፈልጋለሁ። ቀደም ብዬ የጠቃቀስኳቸውን ወዲሁም ደግሞ ዘለቄታ ያለው ልማት ማካሄድ የሚችል አቅም፣ መሰረተ ልማቶችን መዘርጋት የሚችል መዋለ ንዋይ፣ መኖርና አለመኖር፣ ዓለም አቀፍ እገዛዎች በሌሉበት የተሰራ ግድብ እንደመሆኑ አሁንም የዓለም አቀፍ ሀብትን መጠቀም በማይቻልበት መቀጠል ይችላል። እነኚህ ሁሉ ሁኔታዎች እንደው ቢያንስ ማነጋገር የሚችሉ ፍሬ ነገሮችን ብትፈነጥቁ። መግደላዊት ከአንቺ ልጀምር።
ጥሩ ነጥብ ነው ያነሳኸው አሉላ። ዶክተር ማህሙድም ዶክተር ጥሩሰውም እንደነካኩት ይሄ የህዳሴ ግድብ ሀይል ማመንጫ ግድብ ነው። ደፍነትሊ አሁን ኮንሰምፕቲቭ ወደሆነ ውሃውን ወደሚጠቀም መስኖ ላይ ያተኮሩ ፕሮጀክቶች ያስፈልጉናል። ፐርካፒታ ስቶሬጅ የሚባል ነገር አለ። ለእያንዳንዱ ዜጋ ምን ያህል ውሃ ተጠራቅሟል ሀገር ውስጥ የሚል ሜትሪክ አለ እና ለኢትዮጵያ ሲታይ በጣም ትንሽ ነው። ትንሽ መሆኑ የሚያመለክተው ምንድን ነው? ድርቅ ቢከሰት ወር ጎርፍ ቢመጣ ወርሳ የሆነ ከኖርማል ወጣ ያለ ሲትዌሽን ቢከሰት የምንደገፈው ነገር የለንም እንደማለት ነው። ለዛ ነው አሁን ትንሽም ነገር ሲመጣ ሀገር ኢትዮጵያ የምትንገዳገደው። ለዛ ነው ድርቅ ወደ ረሃብ የሚለወጠው። ለዛ ነው ስቶሪ። ስለዚህ ህዳሴ ግድብ ትልቅ አኮምፕሊሽመንት ሆኖ እሱ እንዳለ ሆኖ የሚቀጥለው ጎሎቻችን ግን ከህዳሴን ግድብ በላይ ኢምፓክት ያላቸው ጎሎች መሆን አለባቸው። ወደ ያንን ስናስብ ደግሞ መስኖን፣ መልቲ ፐርፐስ ፕሮጀክቶች፣ ሃይድሮፓወርን መስኖንም ፎከስ ያደረጉ ማጠራቀም የምንችለውን ውሃ የሚጨምሩ አይነት ፕሮጀክቶች በደንብ ያስፈልጉናል። ይሄ በፋይናንስም ትልቅ እገዛ የሚያስፈልግ ነገር ነው። ደግነቱ የውጭ ፈንደሮች አሁን ግድብ መስራት የሚለው አይዲያ ላይ ትንሽ ሀሳባቸው እየተለወጠ ነው። በፊት ብዙም አይወዱትም ነበረ። በተለይ ናይል ቤዝን አካባቢ ኢትዮጵያ ውስጥ ግድብን ገንባ ሲባል ሁልጊዜ ተቃውሞ ነበር የሚከሰተው። አሁን ግን የአየር ንብረት ለውጥንም አስታኮ እነዚህ የተጠራቀመ ውሃ ግድቦች ያላቸውንም ጠቀሜታ በማመዛዘን ይመስላል እሱንም ካፒታላይዝ ማድረግ እንችላለን። ግን በልመና እንኖራለን ማለት ደግሞ አጓጉል ነገር ነው። የህዳሴ ግድብ አንድም የሚያሳየው ነገር ያመላከተን ነገር አዎ ማድረግ እንችላለን የሚለው ነው። ስለዚህ በተቻለ አቅም በእርዳታም በብድርም በራሳችንም ቢሆን ኢትዮጵያ ውስጥ ያለንን የስቶሬጅ ካፓሲቲ መጨመር መቻል አለብን። ያለንን ዝናብ ፋይነስ አድርገን ወይም አጠራቅመን እንዴት አድርገን አመቱን ሙሉ በቂ ውሃ እንዲኖረን ማድረግ እንችላለን የሚለው የሚቀጥለው የቤት ስራችን ነው። ያ መሐመዱን ቅድም እንዳነሳው ኔጎሽየሽን ቴብል ወይም የድርድር መድረክ ላይ ስንመጣ የተሻለ አቅም ይሰጠናል። እንደ እኩል ፓርትነር ወይም እንደ እኩል ሀገር መነጋገር እንችላለን። ፕራክቲካል ኢምፕሊኬሽንም አለው ለሀገራችን። የተሻለ የውሃ ካፓሲቲ ይኖረናል። የተሻለ ሀይል የማመንጨት ካፓሲቲ ይኖረናል። ድርቅም ረሃብም ቢከሰት የተሻለ አቅም ይሰጠናል። ከዛም ባሻገር ግን ለኢትዮጵያ ፖለቲካል ፖዚሽን በተለይ የናይል ውሃ አጠቃቀምን በተመለከተ የተሻለ አቅም ሌቨሬጅ የሚ ልክ እንደ ህዳሴ ግድብ ዶክተር መሐሙድ እንዳነሳው ልክ እንደ ህዳሴ ግድብ ሌቨሬጅ የሚደረጉ ፕሮጀክቶች ነው የሚሆኑት። ስለዚህ ያ ነው እኔ እንደሚታየኝ ያ ነው የሚቀጥለው ስቴፕ መሆን ያለበት። ቅድም ያነሳናቸው የትራንስሚሽን ፕሮጀክት የትራንስሚሽን ላይኖቹን ማስፋፋት እንዳለ ሆኖ ማለት ነው። ከዛም ባሻገር ግን ፉድ ዋተር ኤነርጂ ነክሰስ የሚባል ኮንሰፕት አለ። የምግብ የውሃና የሀይል አቅርቦትን አንድ ላይ እንዴት ነው እንደ ተያያዙ ኮንሰፕቶች አድርጎ ማሰብ ማለት ነው። አሁን የኔም የፒኤችዲ ሪሰርች የሚያመለክተው ኦልሬዲ የሚሰሩ ሪሰርቾችም የሚያመለክቱት ምንድን ነው፣ እያንዳንዱ ሀገር የራሱን መንገድ ብቻ የሚከተል ከሆነ አይበቃም። ያለን ውሃ ወደፊት ለሚኖረን የህዝብ ቁጥር ብዛትና ወደፊት ለሚኖረው የውሃ ሀይልና የምግብ ዲማንድ አይበቃም። ስለዚህ አገሮቹ መተባበራቸው አንድ ላይ መጥተው መሐሙድ እንዳለው ሪዘርቮሮቻችን ወይም ግድቦቻችንን በሲምለስ በሆነ መንገድ ኦፕሬት ማድረጉ ወደፊት የሚሰሩ ፕሮጀክቶች እንደ ህዳሴ ግድብ እንዳያጨቃጭቁ ይልቅ
አንድ ላይ ሆነን ለሁሉም ሀገሮች ለአንድ ሀገር ለገምቢው ሀገር ብቻም ሳይሆን ለሌሎችም ሀገሮች ተጨማሪ ጥቅም እንዲኖራቸው ማድረግ እሱ አማራጭ ሳይሆን ያለን የመጨረሻ ያለን ብቻኛ መንገድ ነው። የኔም ሪሰርች እያሳየ ያለው እሱን ነው። ሌሎችም ሰዎች ሪሰርች የሚያሳየው ጥናት የሚያሳየው ያንን ነው። ያንን ለማድረግ ግን የፖለቲካል ዊሊንግነስ ያስፈልጋል። በተለይ እነዚህ ታችኞቹ ተፋሰስ ሀገሮች በቀና መንፈስ ወደ ኔጎሽየቲንግ ቴብል መምጣት ይሆናል አለባቸው።
አሉላ ከበደ ከሶስቱ ባለሙያዎች ጋር የህዳሴ ግድብ ቀጣዩ ስራና ቅድሚያ የሚሰጣቸው ተግባራት በሚለው ጉዳይ ላይ ነበር የተወያየ። ውይይቱ በቀጣይ ጊዜያት እንመለስበታለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮኝ ቆይተዋል። ዋና አዘጋጃችን አሉላ ከበደ ነው። መልካም ምሽት ይሁንላችሁ።